Hagyanya report.
አውስትራሊያ ከኢትዮጵያ ጋር ያላትን አጋርነት ለማጠናከር ዝግጁ መሆኗን ገለጸች። ኢትዮጵያና አውስትራሊያ የሁለትዮሽ አጋርነታቸውን በባለብዝሃ ወገን መድረኮች ያላቸውን ትብብር ይበልጥ ለማጎልበት እንደሚሰሩ ገልጸዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አረጋ በኢትዮጵያ የአውስትራሊያ አምባሳደር ጁሊያን ኒብሌት ጋር ተወያይቷል። ሚኒስትር ዴታው በውይይቱ ሀገራቱ የሁለትዮሽ ግንኙነታቸውን ማጠናከርና በንግድና ኢንቨስትመንት ያላቸውን ትብብር ማስፋት እንደሚገባ ገልጸው ለዚህም ኢትዮጵያ ቁርጠኛ መሆኗን አረጋግጠዋል። የሁለቱ ሀገራት የጋራ ትብብር ተጠቃሚነትን በማማከለ መልኩ ኢኮኖሚና አቪዬሽንን ጨምሮ በሌሎች ቁልፍ መስኮች ትብብራቸውን ለማሳለጥ ትኩረት አድርገው መስራት እንደሚጠበቅባቸው መግለጻቸውን የውጭ ጉዳይ ሚኒስቴር መረጃ ያሳያል። በኢትዮጵያ የአውስትራሊያ አምባሳደር ጁሊያን ኒብሌት በበኩላቸው ሁለቱ ሀገራት በግብርና በሰብአዊ ድጋፍ በምግብ ዋስትና በትምህርትና በስርዓተ ጾታ እኩልነት ላይ ያስመዘገቧቸውን የትብብር ስራዎች የሚያጠናክሩ መሆኑን አረጋግጠዋል። የአፍሪካ ህብረት በአዲሱ የሰላም አስከባሪ ኃይል የሶማሊያ ሉዓላዊነት የሚያከብሩ ሀገራት ብቻ ይሳተፋሉ አለ። የአፍሪካ ህብረት አትሚስን በሚተካው የህብረቱ የሶማሊያ ድጋፍና ማረጋጋት ተልእኮ በእንግሊዝኛ ምህጻረ ቃሉ አውሶምን የተመለከቱ ጉዳዮች ላይ ተወያይቶ በአዲሱ የሰላም አስከባሪ ኃይል የሶማሊያን ሉዓላዊነት የሚያከብሩ ሀገራት ብቻ እንደሚሳተፉ ውሳኔ ማስተላለፉ ተገልጿል። የህብረቱ ሰላምና ጸጥታ ምክር ቤት ባወጣው መግለጫ በቀጣዩ በሶማሊያ ለሚሰማራው የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልእኮ አውሶም ወታደሮችን ለማዋጣት ዝግጁ መሆናቸውን ከገለጹ የአፍሪካ ሀገሮች ጋር ምክክር እንዲያደርግ መመሪያ መስጠቱን አስታውቋል። ህብረቱ በኢትዮጵያና በሶማሊያ መካከል የተፈጠረውን አለመግባባት በተመለከተ ተወያይቶ ውሳኔ ያሳለፈ ሲሆን በውሳኔውም በሁለቱ ሀገሮች መካከል የተፈጠረው ልዩነት በአስቸኳይ ሰላማዊ መፍትሄ እንዲያገኝ የአፍሪካ ህብረት ኮሚሽን ሊቀመንበር ከሚመለከታቸው የአህጉሪቱ የኢኮኖሚ ማህበረሰቦች፣ ቀጠናዊ ተቋማትና ሌሎች ባለድርሻ አካላት ጋር በቅርበት እንዲሰሩ አቅጣጫ አስቀምጧል። የሶማሊያ መከላከያ ሚኒስትር አብዱል ቃድር መሐመድ ኑር ኢትዮጵያ በመጪው ጥር 2025 እንደ ፈረንጆቹ በሚጀመረው የአፍሪካ ህብረት ድጋፍ ተልእኮ አውሶም ውስጥ አትሳተፍም ሲሉ መናገራቸው ይታወሳል። ኢትዮጵያ ለዲጂታል ማጭበርበር ከተጋለጡ ሀገራት መካከል ናት ሲል ሳምሳብ የተሰኘ የጥናት ተቋም አመለከተም። ሳምሳብ የተሰኘ መረጃ ጠቋሚ የጥናት ተቋም 103 ሀገራትን ለዲጂታል ማጭበርበር ያላቸውን ተጋላጭነት የሚያሳይ የመጀመሪያውን ዓለም አቀፍ ሪፖርቱን ሰሞኑን ይፋ አድርጓል። ጥናቱ የዲጂታል ማጭበርበር ስጋትን የሚያሳይ በ103 ሀገሮች ላይ የተደረገ የመጀመሪያው ጥልቅ ጥናት ነው ተብሎለታል። ኢትዮጵያ ለዲጂታል ማጭበርበር ተጋላጭ ተብለው ከተለዩ ሀገራት መካከል የተቀመጠች ሲሆን በሰንጠረዥ ውስጥም ከ113 ሀገራት በ99ኛ ደረጃ ላይ ተቀምጣለች። ከዲጂታል ማጭበርበር ደህንነታቸው የተጠበቁ 10 ሀገሮች መካከል ሲንጋፖር፣ ሉክዘምበርግ፣ ስዊዘርላንድ፣ ኖርዌይ፣ ዴንማርክ፣ ኔዘርላንድ፣ ፊንላንድ፣ ስዊድን፣ አየርላንድ እና ሊቱዌኒያ ይጠቀሳሉ። ለዲጂታል ማጭበርበር ተጋላጭ የሆኑ ወይም ደህንነታቸው ውስን የሆኑ ሀገራት መካከል ኢትዮጵያ፣ ፓኪስታን፣ ባንግላዴሽ፣ ህንድ፣ ኢንዶኔዥያ፣ አርጀንቲና፣ ዩክሬን፣ ብራዚል፣ አልጄሪያ እና ስሪላንካ ተጠቃሽ ናቸው ብሏል ሳምሳብ የተሰኘው የመረጃ ጥናት ተቋም። ኩላሊታችንን ግዙን እያሉ ወደ ቅዱስ ጳውሎስ ሆስፒታል የሚመጡ ሰዎች አሉ ተባለ። ብሔራዊ የኩላሊት ንቅለ ተከላ ማዕከል ዳይሬክተር ዶክተር ጸጋይ ብርሃነ ለአልአይን እንደተናገሩት ማዕከሉ ስራ ከጀመረበት ጊዜ ጀምሮ በአጠቃላይ ለ187 ሰዎች የኩላሊት ንቅለ ተከላ ሕክምና አገልግሎት ማድረጉን ተናግረዋል። አሁን ደግሞ ማዕከሉ በሳምንት እስከ 3 በዓመት ደግሞ እስከ 100 ሰዎች ድረስ የኩላሊት ንቅለ ተከላ ሕክምና የመስጠት አቅም እንዳለው የሚናገሩት ዶክተር ጸጋይ በግብአት እጥረት ምክንያት በአቅሙ ልክ እየሰራ አይደለም ብለዋል። የአካል ልገሳ ጉዳይ ከፍተኛ ጥንቃቄ የሚሻ ጉዳይ ነው ያሉት ዶክተር ጸጋይ ኩላሊታችንን መሸጥ እንፈልጋለን፣ ኩላሊታችንን ግዙን የሚሉ ሰዎች ግን ከቅርብ ጊዜያት ወዲህ ወደ ቅዱስ ጳውሎስ የኩላሊት ሕክምና ማዕከል እየመጡ ነው ሲሉም ተናግረዋል። ይሁንና ዛሬ ሆስፒታሉ ባወጣው መግለጫ ይህንን አስተባብሏል። በሀገር አቀፍ ደረጃ እየተሰጠ የሚገኘውን ብሔራዊ መታወቂያ በተለምዶ የፋይዳ ዲጂታል መታወቂያ ለማግኘት 10 ሚሊዮን ዜጎች መመዝገባቸውን የብሔራዊ መታወቂያ ፕሮግራም አስታወቀም። ፕሮግራሙ በሚቀጥሉት 2 ዓመታት ጊዜ ውስጥ ከ90 ሚሊዮን በላይ ዜጎች ይመዘገባሉ ብሎ እንደሚጠብቅ የገለጸው የብሔራዊ መታወቂያ ምዝገባ አገልግሎት 33 ከሚሆኑ ተቋማት ጋር በትብብር እየሰራሁ ነው ብሏል። ብሔራዊ መታወቂያው እንደ ፓስፖርት፣ መንጃ ፈቃድ፣ ወሳኝ ኩነትና ሌሎችን መሰረታዊ አገልግሎቶች ቶችን ለማግኘት አስፈላጊነቱ የተነገረለት ሲሆን የዲጂታል መታወቂያ መተግበር ወንጀልን ለመከላከል በአስተማማኝ ሁኔታ ነዋሪዎችን ማንነት ለማወቅና ተገቢውን አገልግሎት ለመስጠት ምቹ ሁኔታ ይፈጥራል ሲል የብሔራዊ መታወቂያ አገልግሎት ፕሮግራም አስታውቋል። በኢትዮጵያ በስኳር ህመም ከሚያዙ ሰዎች መካከል 67 በመቶ ህመሙ እንዳለባቸው አያውቁም ተባለም። በዓለም አቀፉ የስኳር ፌዴሬሽን የተደረገው ጥናት እንደሚያሳየው በኢትዮጵያ 2 ሚሊዮን የሚጠጉ ሰዎች የስኳር ህመም አለባቸው። ከአጠቃላይ ህዝቡ 3.3 በመቶ የሚሆነው ለበሽታው ተጋላጭ መሆኑንም ዓለም አቀፉ የስኳር ፌዴሬሽን ያደረገው ጥናት ያሳያል። ይሁንና የስኳር ህመም ቀድሞ ምልክት የማያሳይ በመሆኑ በኢትዮጵያ በየጊዜው በህመሙ ከሚጠቁስ ሰዎች መካከል 67 በመቶዎቹ ህመሙ እንዳለባቸው እንደማያውቁ ጥናቱ አሳይቷል። በዓለም ዙሪያም 50 በመቶ የሚሆኑት ተጠቂዎች ህመሙ እንዳለባቸው አያውቁም ተብሏል። በአፍሪካ ደግሞ 2/3 የሚሆኑት ህመሙ ያለባቸው ሰዎች በህመሙ እንደተጠቁ አያውቁም ብሏል ዓለም አቀፉ የስኳር ፌዴሬሽን። አዲሱ የኢትዮጵያ የሚዲያ ህግ ማሻሻያ ከሚዲያና የህግ ባለሙያዎች ማህበራት ተቃውሞ ገጠመው። 14 የጋዜጠኞች ህግና ሰብአዊ መብት ባለሙያዎች ማህበራት በጋራ ባወጡት መግለጫ የሚዲያ ህግ ማሻሻያ ረቂቅ አዋጁ የህዝብንም ሆነ የባለድርሻ አካላትን ድምጽ በተገቢው ሁኔታ ያላካተተ ነው ሲሉ ተችተዋል። የሚዲያ ህግ ማሻሻያ ረቂቅ አዋጅ ሁሉን ያሳተፈ ውይይት በአስቸኳይ እንዲደረግበትም ጠይቀዋል። በስራ ላይ ያለ የኢትዮጵያ የሚዲያ ህግ እንዲሻሻል ረቂቅ አዋጅ ከአንድ ወር በፊት ለህዝብ ተወካዮች ምክር ቤት መቅረቡ ይታወሳል።
ሀገርኛ ሪፖርት